ሮሜ ምዕራፍ 6 ከቁጥር 12 ጀምሮ እንግዲህ ለምኞቱ እንድትታዘዙ በሚሞት ስጋችሁ ኃጢአት አይንገስ። ብልቶቻችሁንም ያመጻይ ጦርቃ አድርጋችሁ ለኃጢአት አታቀርቡ። ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቀርቡ። ብልቶቻችሁንም የጽድቅ ጦርቃ የብልቶቻችሁንም የጽድቅ ጦርቃ አድርጋችሁ ለእግዚአብሔር አቀርቡ። ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁምና። እንግዲህ ምን ይሁን? ከጸጋ በታች እንጂ ከሕግ በታች ስላይደለን ኃጢአት እንስራን? አይደለም። ለመታዘዝ ባሪያዎች እንድትሆኑ ራሳችሁን ለምታቀርቡለት ለእርሱ ለምትታዘዙለት ባሪያዎች እንደሆናችሁ አታውቁምን? ወይም ለሞት የኃጢአት ባሪያዎች ወይም ለጽድቅ የመታዘዝ ባሪያዎች ናችሁ? ነገር ግን አስቀድማችሁ የኃጢአት ባሪያዎች ከሆናችሁ ለተሰጣችሁለት ለትምህርት አይነት ከልባችሁ ስለታዘዛችሁ ከኃጢአት ማርነት ወጥታችሁ ለጽድቅ ስለተገዛችሁ ለእግዚአብሔር ምስጋና ይሁን። ስለ ሥጋችሁ ድካም እንደ ሰው ልማድ ላለው ብልቶቻችሁ አመፃ ሊያደርጉ ለርኩስነትና ለአመፃ ባሪያዎች አድርጋችሁ እንዳቀረባችሁ እንደዚሁ ብልቶቻችሁ ሊቀደሱ ለጽድቅ ባሪያዎች አድርጋችሁ አሁን አቀርቡ። የኃጢአት ባሪያዎች ሳላችሁ ከጽድቅ ነፃ ነበራችሁና፣ እንግዲህ ዛሬ ከምታፍሩበት ነገር ያን ጊዜ ምን ፍሬ ነበራችሁ? የዚህ ነገር መጨረሻው ሞት ነውና፣ አሁን ግን ከኃጢአት አርነት ወጥታችሁ ለእግዚአብሔር ተገዝታችሁ ልትቀደሱ ፍሬ አላችሁ፣ መጨረሻውም የዘላለም ሕይወት ነው። የኃጢአት ደሞዝ ሞት ነውና፣ እግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው። እግዚአብሔር የተመሰገነ ይሁን። ይሄ ክፍል የሚናገረውን ምስጢር ስንመለከት ተግባራዊ የሆነ የክርስትናን ሕይወት መኖር፣ ሰው በጸጋ የዳነ ክርስቲያን እንዴት በእግዚአብሔር ፊት መመላለስ፣ ክርስቲያን ሆኖ እንዴት መኖር እንዳለበት ነው የሚያሳየው። እና በጣም ዋና ቁልፍ የሆኑ ሀሳቦች በዚህ ክፍል የሚታዩኝ ከዚህም ቀደም ያነሳኋቸውን በዚህ ቦታ ሐዋርያ ጳውሎስ ለሚያስተምረው አጠቃላይ ትምህርት መሰረት የሆኑትን ቁልፍ ነገሮች መርሳት የሌለብን ነገር አለ። አንድ ክርስቲያን የክርስትና ሕይወትን ሲኖር ለምንኖረው የክርስትና ሕይወት መሰረታዊው ምክንያት ምን ጋ ነው ያለው የሚለው መጠየቅ አለብን። መሰረታዊው ምክንያት እምን ጋ ነው ያለው? በዚህ በሮሜ ምዕራፍ 6 ላይ ስናጠና እንዳየነው ሐዋርያው ጳውሎስ የጌታችን የኢየሱስ ክርስቶስን ሞት ክርስቲያኖች እዳቸው የተከፈለበት ቦታ ብቻ ሳይሆን የሚኖሩትን ኑሮ የተለወጠበት ቦታ እንደሆነ ያስተምራል። ደግሞ አለው የጌታችን የኢየሱስ ክርስቶስ ሞት የኃጢአት ዕዳ የተከፈለበት ብቻ ሳይሆን የክርስትናን ሕይወት የምንኖርበትንም ኑሮ የሚወስን ምስጢር የተካሄደበት ጉዳይ ነው። እንዴት? ሐዋርያው ጳውሎስ ይህን መጽሐፍ ሲጀምር ከዚህ በፊት ሳስጠና አይታችኋል፣ ምዕራፍ 6 ላይ በጥያቄ መልክ አድርጎ ያቀርባል። እንግዲህ ምን እንላለን ይላል ሮሜ ምዕራፍ 6 ላይ፣ ጸጋ እንዲበዛ በኃጢአት ጸንተን እንኑርን? እግዚአብሔር ጸጋ በክርስቶስ ሞት የተገኘው እኛ ከእግዚአብሔር ጋር የታረቅንበት የጸደቅንበት ምንም ሳንሰራ እሱ በሰራው ስራ በአንድ ጽድቅ በአንድ ሰው ምክንያት ይሄ ሁሉ ከተደረገልን ከዚህ በኋላ እኛ መስራት ከሌለብን፣ ይሄ ደግሞ በክርስቶስ የመጣው ጸጋ የመቋቋሚያ የመነሻ ጸጋ አይደለም ከተባለ፣ ከመጠን ያለፈ ጸጋ ከሆነ በሕይወት የሚያነግስ ጸጋ ከሆነ ስለዚህ ታዲያ ለምንድን ነው እሱ? ምን አደከመን? እንደፈለግን እንኑር? ይሄ በጣም የሚያስጠይቅ ጥያቄ ነው። አያችሁት? ስለዚህ ሐዋርያው ጳውሎስ ምን ይላችኋል? እግዚአብሔር ለእኛ ከራሱ ጋር ሊያስታርቀን የዘላለም ሕይወትንም ሊያወርሰን የሰጠን ጸጋ መጠን የለውም። ለዚህ ጸጋ ምክንያቱ ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ይመስገን። ነገር ግን ክርስትናን ኃጢአት እየሰራን አይደለም የምንኖረው ይላል። እንዴት ነው ክርስትናን የምንኖረው? እንዴት ነው ኃጢአት መስራት የሌለብን? ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ ተጠመቀን ሁላችን ከሞቱ ጋር አንድ እንሆን ዘንድ ተጠመቀን አታውቁምን ይላል። ስለዚህ የክርስትና ህይወትን እንዴት መኖር እንዳለብን የሚወስን ጉዳይ ነው የሚነገረን። ምንድነው የሚለው? ከክርስቶስ ጋር ሞታችኋል። ህይወታችሁ የክርስቶስ ሞት ጋር የተያዘ ነው። ለምን? ከጌታ ሞት ጋር አልተገናኘ ሰው ከጌታ ኢየሱስ ክርስቶስ ጋር አይተባበርም ነው የሚለው። ልድገመው። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቀን ሁላችን። ያ አንድነት አለ፣ ከጌታ ጋር ግንኙነት አለኝ የሚል ሰው ከጌታ ሞት ጋር የተገናኘ መሆን አለበት። ከሞቱ ጋር አንድ እንሆን ዘንድ የተጠመቀን አታውቁምን? የተጠመቅነው እኮ ከጌታ ጋር አንድ ለመሆን ነው። ያ ጥምቀት እኮ የሞቱ ምሳሌ ነው። ስለዚህ ከጌታ ጋር አንድ የሆነን ሰዎች ከጌታ ውጭ የሆነውን ህይወት እንዴት እናስባለን? ያገባ ሰው እንዴት እንዳላገባ ሚስት ይፈልጋል? ከኢየሱስ ክርስቶስ ጋር ለመያዝ ብሎ የተጠመቀ ሰው እንዴት ብሎ ነው ሌላ ህይወትን ጌታ የሞተለትን የሞተበትን ምክንያት የሆነውን የኃጢአትን ህይወት መኖር የሚችለው? ኢትስ ኢምፖሲብል ይላል፣ አይቻልም ይላል። ስለዚህ የተጠመቅንበትን ምክንያት ሲናገር እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ፣ ስለዚህ የክርስቲያንን ህይወት ኢየሱስ ወደ ተነሳበት ያሻግራል፣ ከሞቱም ያሳልፋል። በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ህይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ እንደተጠመቀን አታውቁምን ይላል። ስለዚህ ከጌታ ከኢየሱስ ክርስቶስ ሞቶ ከተነስቶ ካለበት በአብ ክብር ተነስቶ ወደ አለበት ወደዚያ ህይወት ውስጥ ነው ህይወታችንን ልናይ የሚገባው። ይህ በጣም ብዙ ጉልበት ሚስጥር ያለው ነገር ነው። ይህንን በብዙ መልክ ብዙ መማር ያለብን ነገር እንዳለ ያለ። ስለዚህ ምንድን ነው የሚለው? ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። በሌላ አባባል ኢየሱስ ሞቶ ሲነሳ ያለው ያ የትንሣኤ ህይወት በእኛ ህይወት እንዲሰራ ከፈለግን፣ ከእሱ ጋር እንድንተባበር ሞቶ ከተነሳው ጌታ ጋር እንድንገናኝ ከፈለግን ከሞቱ ጋር መተባበር አለብን። ሞቱ ምንድን ነው የሚያመጣው? የሚያመጣውን ቁጥር ስድስት ላይ ይናገራል። ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። ማን ነው አሮጌው ሰው? ያለ ክርስቶስ የሆነው ማንነታችን፣ በኃጢአት የኖርንበት ህይወታችን፣ እሱ ተሰቅሏል። እግዚአብሔር ይመስገን። ከማን ጋር? ከእርሱ ጋር። በነገራችን ላይ ልብ በሉ ይህን ቃል፣ ከእርሱ ጋር እንደተሰቀለ እናውቃለን ይላል። ይሄ ማለት ምን ማለት ነው? በግል ይህንን ማንነት ልሰቅለውን አልችልም። ስለዚህ ጌታን ሳምን የኔን አሮጌ ነገር የሚያስወግድ ሞት ነው የሞተው ማለት ነው ኢየሱስ። ሃሌሉያ! የኔን አሮጌ ማንነት ሊያስወግድ የሚችል ሞት ነው የሞተው። ክብር ለእግዚአብሔር። ስለዚህ አሮጌ ማንነታችንን በብዙ መንገድ ልናስብ እንችላለን። በብዙ ክርስቲያን ትልቁ ችግር ማንነቱን ነው የሚያስበው። በማንነታችን ላይ ያለውን ድካም፣ ጉድለት፣ አቅማችንን፣ በጎ ወይም መጥፎ ነገራችንን ነው የምናስበው። ኳሊቲ የሆነ መንፈሳዊ ህይወት፣ የጠራ ህይወት የሚኖሩ ሰዎች ግን በህይወታቸው ላይ የደረሰባቸው ጉዳትም ቢሆን ያገኙት ክብርም ቢሆን ያጡት ነገርም ቢሆን ብዙ ማተር በማያረግ መንገድ ነው የእግዚአብሔር ሰዎች የሚኖሩት። ክብር ለእግዚአብሔር። እኔ እንደሚገጥመኝ ነገር ብነግራችሁ አንዳንድ የማልፍበትን ነገር የሚደርሰኝን ነገር ብትሰሙ እዚህ ቆሜ ማገልገሌ ትደነቃላችሁ። ግን ያ ነገር ለእኔ ትልቅ ጥቅም አለው ብዬ ነው ማም ሀው ካን ዊ ኤክስፒሪየንስ ይህንን ነገር እያችሁት። የክርስቶስ ሞት ለእኔና ለእናንተ ኢየሱስን የሰቀሉት ሚካኤልና ገብርኤል መልካም መላእክቶች በወርቅ ሚስማር በወርቅ መስቀል ላይ አይደለም። ጨካኝ ሰዎች፣ ክፉ ሰዎች፣ የማይፈለግ አድርገው ወንጀለኛ አድርገው ነው የሰቀሉት። አሮጌው ሰዋችን ሲገፈፍ ሲሰቀል ለእኔነታችን በጣም ብዙ ባዘርድ ስንሆን ጥሩ አይደለም። በክርስትና ህይወት በጣም ጥሩ አይደለም። ብዙ የእግዚአብሔር ሰዎች ሁሉ በከባድ ሰልፍ ውስጥ ነው የሚያልፉት። እና ስደት መከራ ድሮ ቀበሌ ነበር ያንን የሚያረጋው። እኛ ኢትዮጵያኖች በብዛት ምናቀው የቀበሌ የሚያመጣውን ስደት ብቻ ነው። ቀበሌ ዛሬ ኮሙኒዝም የለም። ስደት በጣም አለ ነፃ በሆነ ሀገር ውስጥ በእውነት እግዚአብሔር በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ምን ያረጋሉ? ይሰደዳሉ። ሰዎች ሊጠሉን ይችላሉ። ስለዚህ በህይወታችን የጌታ ሞት ከገባን በራሳችን ላይ ብዙ ትኩረት እንዳንሰጥን መለማመድ አለብን። የሚደርስብን ነገር ኢምፖርታንት አይደለም። It just doesn't matter. እግዚአብሔር ይመስገን። አያችሁት? ለምን አሮጌው ሰዋችን ተሰቅሏል ብለን ታመንን? አለ አይደለም? እኛን ያለ ክርስቶስ በሆነ ነገር ሰዎች አስበው እሱ ብሎ እሷ ብሎ ዋጋ ቢያሳጡን እግዚአብሔር ይባርካቸው ስላስታወሱን፣ መሰቀላችንን ስላሳሰቡን ስላስታወሱን እግዚአብሔር ይመስገን። እሺ ይሄንን ነው ማየት ያለብን። ታዲያ በምን እንሞታለን? እየጸለይን ብቻ ነው እንሞተው እንዴ? ጌተ ሰማኒ አይደለም ኢየሱስ የሞተው። ከዛ ሄዶ ነው ጎልጎታ የሚባል አደባባይ ላይ ተሰቀለው። ግልጽ ነው ወገኖች። ስለዚህ አሮጌው ሰዋችን ከርሱ ጋር እንደተሰቀለና ቃል ማን ነው አሮጌ ሰው? አሮጌውን ሰው በደም በእኛ ማወቅ አለብን። ያለ እግዚአብሔር ያለ ክርስቶስ ያለ መንፈስ ቅዱስ ሰው በማንነቱ በራሱ ራሱን የሚያይበት ሁኔታ በእንደዛ ያለ መንገድ የሚኖር ሰው የለም። ተሰቅሏል ነው። አሮጌ ሰው ማለት ያለ እግዚአብሔር ያለ መንፈስ ቅዱስ ከእግዚአብሔር ባልመጣ መንገድ ፍጥረታዊ በሆነ ነገር ብቻ የሚኖር ሰው። ያ ሰው ክርስትናን እንኳን ሊኖር ዞር በል ተብሏል። እኛ አሮጌ ሰው ተምሮ ተሻሽሎ እየተጸለየለት እየተለወጠ የሚኖር ነው። ዞር በል ተብሏል፣ ተሰቅሏል። አሮጌው ሰው ምን ሆኖ ለምን? አዲሱን ሰው ልበሱት ነው የተባለ። ማን ነው አዲሱ ሰው? ኢየሱስ ነው። አዲሱ ሰው እኔ በኔ ህይወት የሚደረግ እኔ በተለያየ አይነት በመንፈሳዊ ለውጥ በሉት በፈለገ ነገር እኔ ተለውጭ የሚመጣ አይደለም። ኢየሱስ ነው የምንለብሰው። ስለዚህ እኛነታችን ቫልዩ ሲያጣ ሰዎች ብቻ አይደሉም እኛን ሊሰቅሉ የሚገባ፣ ራሳችንም ከዚህ ሞት ጋር ተባብረናል። በዛ ውስጥ ነው ራሳችንን ማየት ያለ። እግዚአብሔር ይመስገን። ይህ በጣም ትልቅ ነገር ነው። ስለዚህ የጌታ ሞት የክርስትና ህይወት መነሻ ብቻ አይደለም፣ ክርስትናንም ለመኖር ምክንያት የሆነ ምስጢር አለ። ይሄ ሐሳብ በደንብ ካልገባን ሰውነታችንን የጽድቅ የጦር ዕቃ አድርጎ ማቅረብ ምን እንደሆነ በደንብ አይገባል። ለምን እዚህ ሮሜ 6 ላይ የሚለን ምንድን ነው? ቁጥር 9ን ተመልከቱት። ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለን። መሞትን አንድ ጊዜ ለምን ፈጽሞ ለምን ሞቷል? He's dead for sin. ከዚህ በኋላ ኃጢአት የሚባል ነገር እሱ ጋር ሊኖር ሊፈትነው አይችልም። He's dead. ለኃጢአት ሞቷል። በህይወት መኖርን ግን ለማን ይኖራል? እንዴት ነው የተነሳው? በእግዚአብሔር የክብር መንፈስ ኃይል ነው የተነሳው። ህይወቱ በሁለመናው ሲነሳ በእግዚአብሔር ክብር በቅድስና መንፈስ ኃይል ነው ይላል። ሮሜ ምዕራፍ 1 ቁጥር 2ን ብትመለከቱ በቅድስና መንፈስ ኃይል ነው የተነሳው። There is nothing የሰው የሆነ ነገር በዛ ውስጥ ሊያኖር የሚችል ባዮሎጂካል በሆነ ኃይል የሚኖር አይደለም። በምን ኃይል የሚኖር ነው? በመንፈስ ቅዱስ ኃይል የሚኖር አካል ይዞ ነው የተነሳ። ሊሞት አይችልም። ኃጢአትም ሊገዛው አይችልም። ስለዚህ በዚህ ህይወት ለማን ነው የሚኖረው? ባስነሳው በእግዚአብሔር ህይወት ኃይል የሚኖር ስለሆነ በህይወት መኖርን ግን ለእግዚአብሔር ይኖራል። ለዚህ ነው እናንተ ምን አሁን ሚለን ይሁት እንዲሁ ልክ እንዲሁ እንዲሁ ወልስቲ እንዲሁ እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለምን እኛ ከሞት አልተነሳንም አንደሱ ለእግዚአብሔር ያዋን እንደሆናችሁ ራሳችሁ ምን አርጉ ይሄንን እይታ በደምበኛ ያለያዘ ክርስቲያን ይሄን እይታ በደም ያለያዘ ክርስቲያን ይቸገራል እንዴት ይቸገራል ምክንያቱም ብዙ ክርስቲያኖች ይሄ ሞቷል የተባለው ማንነታቸው ነው እንዲለወጥ የሚፈልጉት የመጽሐፍ ቅዱስ የሚለው ምንድነው እንደሞተ የተነገረውን ቁጠሩ የምትኖሩት በክርስቶስ ሆናችሁ እንደምትኖሩ ያለ ክርስቶስ አልበላም ያለ ክርስቶስ አልጠጣም ያለ ክርስቶስ አልለብስም ኖት ሜጀር ለሆነ ለሃይማኖት ተግባር አይደለም ይሄን ቁጠሩም ይላል ለሁሉ ነገር እግዚአብሔር ይመስገን ገልጸና ወገኖች ስለዚህ የሚገርማችሁ ነገር ነው ኮምፕሊትሊ ሪዛይን እንድናረክ ካለንበት ሁኔታ እኛን ዲማንድ የሚያረክ ኃይል ያለው ቃል በህይወት መኖር ለእግዚአብሔር እንደሚኖር ክርስቶስ እኛም ከዚህ በኋላ የምንኖረው ለማን ነው የምንኖረው ለእግዚአብሔር ነው የምንኖረው የእግዚአብሔር ስም የተባረከ ይሁን ስለዚህ እንዲሁ እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ ሆናችሁ በጌታችን ለእግዚአብሔር ያው እንደሆናችሁ ራሳችሁ ቁጠሩ ይሄንን ነው የተባለ ይሄንን ያልጠበቀ ሰው ሌሎቹም የእግዚአብሔርን ምክሮች በቃል ውስጥ የተጻፉትን ከ12 ጀምሮ ምዕራፍ 6 ላይ እስከ 23 ያሉትን በትክክል መገንዘብ አይችልም ይሄን ነገር በደንብኛ አስተማርኳቸው ልጆች ህይወታቸው እንዴት እንደሚለወጥ ላስረዳቸው አልችልም ብዙ በኃጢአት የሚቸገሩ ሰዎች ህይወታቸው ላይ ለውጥ የሚያወጥ በዚህ ምስጢር በጣም ቋሚ የሆነ ለውጥ በህይወታቸው አለ። ኃጢአት በጣም ለማዲ ያስቸገራቸው ሰዎች በጣም በተለያየ ችግር ውስጥ የሚቸገሩ ሰዎች በዚህ ዕለት ድል አግኝተዋል ክብር ለእግዚአብሔር። ህይወታቸው ኮምፕሊት ትራንስፎርሜሽን ሲያገኙ አይቻለሁ። ጌታ ይመስገን። ስለዚህ ህያውነታችንን የምናስበው ክርስቲያን ሆኖ የመኖርን ነገር ስናስብ በክርስቶስ ኢየሱስ በጌታችን ሆናችሁ ስለሚል በጌታ በኢየሱስ ክርስቶስ ሆነን ነው ይሄን ምንኖር ከዛ ውጪ እንልናስ አንችልም ህይወታችንን እከሌ ብለን እንደ ሰው ለማድ ማሰብ ተሰናብተናል ማለት ሃሌሉያ ሚገርም ነው ሞመንት ይሄን ነገር በህይወታችን ስንለማመድ መስሪያ ቤታችን ብንሄድ በስራ ቦታችን ሊሆን ይችላል በልዩ ልዩ መንገድ ከሰዎች ጋራ ባለን በዝምድና በጉርብትና በሉት በተለያየ መንገድ ህይወታችንን ስናይ በክርስቶስ ኢየሱስ ያለ ህይወት ያለን ብቻ ሰው ራሱ እንደሚያው አናይ we don't see like that ያገባና ያላገባ ሰው አንድ አይደለም you see የተጠመቀና ከክርስቶስ ሞት ጋር ተባብር ያለው ብሎ የተጠመቀ ሰውና ተባብር ያለው ከሞቱ ጋር ያለና ያልተባበረ አይደለም ተባበረው ሞቷል ይሄንን እውነት ካልጠበቅን ሌሎቹን ልንረዳ አንችልም ምክንያቱም ሲመክር ምዕራፍ 6 ከቁጥር 12 ጀምሮ እንግዲህ ለምኞቱ እንድትታዘዙ በሚሞት ስጋችሁ ኃጢአት አይንገስ ብልቶቻችሁን ያመጻይ ጦርቃ አድርጋችሁ ለኃጢአት አታቀርቡ ለምን ምክንያት አለ ይላል ነገር ግን ከሙታን ተለይታችሁ በህይወት እንደምትኖሩ ራሳችሁን ለእግዚአብሔር አቀርቡ ስለዚህ ራሳችንን ስናቀርብ እንደነው ከሙት ከክርስቶስ ሞት ጋር የተባበርንበት በጥምቀት ከጌታ ጋር የተባበርንበት ሞት አለ ከዛ ጥምቀቱ ስንወጣ በአዲስ ህይወት ለመኖር ነው ወጣ ነው ስለዚህ ምንድነው የሚለው የእግዚአብሔር ቃል ከሙታን ተለይታችሁ ኃጢአት ከሚገዛው ክልል ተለይታችሁ በጥምቀት ስርዓት ውስጥ ተቀብራችሁ ተነስታችሁ አዲስ ህይወት ውስጥ እንዳለሰው ሰውነታችሁ እንደዛ ነው ተቀርቡት። እግዚአብሔር ይመስገን። ይሄን ካልተረዳን ሰውነታችንን ስናቀርብ አቀራረቡ ትክክል አይሆንም። እነዚህ እጆች የኔ አይደሉም። የኔ የነበረው ከኔ ተሰናብቷል። አሁን ከሞት ተለይቼ ኢየሱስ ከሙታን ሲነሳ በህይወት መኖርን ለማን ይኖራል? ለእግዚአብሔር ይኖራል ይላል ቁጥር 10 ላይ። እናንተም ለእግዚአብሔር እንደሚኖር ከዚህ በኋላ ለእናንተ እንዳልሆናችሁ ያላችሁ ነገር ሁሉ ህይወታችሁ ሁሉ ምኞታችሁ ሁሉ ሁለመናችሁ ለእግዚአብሔር እንደምትኖሩ ራሳችሁ ምናምን ቁጥሩ። እግዚአብሔር የተመሰገነ ነው። ይሄ ሚስጥር በጣም ኢምፖርታንት ነው። ተለይታችሁ በህይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ። ከሙታን ተለይታችሁ በህይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ። ብልቶቻችሁንም የጽድቅ የጦር ዕቃ አድርጋችሁ ለእግዚአብሔር አቅርቡ። ኃጢአት አይገዛችሁምና። ለምን? ከጸጋ በታች እንጂ ከህግ በታች አይደላችሁ። በሌላ አባባል ምንድነው ብለናል? ይህን ስንማር ከጸጋ በታች የሆነ ህይወት የምን ህይወት ነው? የልጅነት ህይወት ነው። የእግዚአብሔር ልጆች ናችሁ። ልጆች ልትሆኑ አይደለም። ከህግ በታች እንዳለ ሰው አይደላችሁም። ከእግዚአብሔር በጸጋው የተቀበላችሁ ሰዎች ናችሁ። ብዙ ሰው ሊድን ሲሞክር ነው ችግሩ ሲሚገባው። ሊድን ሲሞክር ምን ያደርጋል? ሰው ልጅ መሆኑ ሲረሳ፣ ከጸጋ በታች መሆኑ ሲረሳ ምን ያደርጋል? የእግዚአብሔርን ጸጋ ለመቀበል ጥረት አድራጊ ይሆናል። የእግዚአብሔርን ጸጋ ለማድረግ የሚጣጣር ሰው ይሆናል። በዚያን ጊዜ ምን ይሆናል? የእግዚአብሔርን ጸጋ እንዳላገኘ ነው የሚያምነው እና ለመዳን ነው የሚሞክረው። የእግዚአብሔር ልጅ ለመሆን ነው የሚሞክረው። የሰው ጥረት ነው የሚሆነው። እግዚአብሔር ልጆች አርጓቸዋል። እረፉ ነው የሚለው። ስለዚህ እግዚአብሔር አትስሩ እኮ አይደለም ይላል። ሰውነታችሁን አቅርቡ። ግን ስታቀርቡ ለመዳን እንዳልዳነ ሰው ሆናችሁ አታቀርቡ፣ የዳነ ሰው ሆናችሁ አቅርቡ። ይሄ በጣም ትልቅ ልዩነት አለው። ልጆቻችንና ልጆቻችን ያልሆኑ ሰዎች አንድ ቤት ውስጥ ቢኖሩ እንዴት ነው? የፈለገ ብታረጉለት ልጅ ያልሆነው ምንድን ነው? ሁልጊዜ የሚሰማው ነገር አለ። ልጃችሁን ብትቀጡትም ህን ነው፣ ሁልጊዜ ልጅነቱን ይጠብቃል አይደለም? ልጅ እንዳልሆነ ግን ሰው ልጅ እንኳን ሆኖ እንዳያምን ሆኖ ካደገ መጥፎ ነው። በጣም ትልቅ ተጽዕኖ አለ፣ ጉዳት አለው፣ ስብራት አለው። በሰው ህይወት ውስጥ የስሜት ጉዳቱን ላይ ያመጣል። ልጅ መሆኑን የሚያውቅ ነፃነት አለው። ልጅ ነዋ። አንዲት ልጅ ብዙ ፍቅር የተደረገላት ግን ልጅነቷን ግን ኮሽ እንድታደርገው ላይ ያደገች ልጅ አስታውሳለሁ። ይህችን ልጅ ሆስፒታል ታማ ነው የተዋወቅኳት። እዛ እየሄድን ተማሪ እያለን ስንጸልይላት ነበረ። በዛ በልጆ የተዋውቀን ከሆስፒታል ስትወጣ ቅርብ ስለነበሩ እዛው በዛው እየሄድን በቃ እንደ ቤተሰብ ሆንም ማለት ነው። በክርስትና በጌታ የነበረች ልጅ ነች። ቤቷ ሲሄድ አልጋዋ አጠገብ የአባቷ ፎቶግራፍ አለ። እኛ አባትሽ ናቸው አይደል? እንዳለ አንቺን መስሉት አልኳት። ልክ እንዳለ በቃ ጸጉር ቢደረግባቸው የሴት ጸጉር በቃ በሳቸው እድሜ ብትሆን አንድ አይነት ነው መልካቸው። እውነትህን ነው እውነትህን ነው አለች። አባትሽን መምሰልሽን አታውቂም እንዳልኳት። እኔ አባቴን መምሰሌን ሰዎች ሲነግሩኝ በጣም ደስ ይለኛል አለች። ምን ነው አልኳት። በቃ በጣም ብርቅ ነገር ሆነባት። ትልቅ ሰው ነች እኮ። እኔ በጣም ትልቅ ችግር አለብኝ አለች። እንዴት? አባቴ ታናናሾቼን ታላላቆቼን ሁሉ ሲቀጣ እኔን በፍጹም አይቀጣም። አንድ ልጅ አጠፋ እንደሆነ የቤቱ ልጅ ሁሉ ሲቀጣ እኔ ላይ በትር አሳርፎ አቅ ከዚህ የተነሳ ወንድሞቿ እህቶቿ ይናደዱና ለምንድን ነው እኔን የማይቀጣኝ ብዬ ስጠይቅ የሰው ልጅ ስለሆንሽ እኮ ነው፣ የሌላ ሰው ልጅ ስለሆንሽ እንትን እንዳትይ ብሎ ነው፣ ልጁ ስላልሆንሽ ነው። ዳውት ማድረግ ጀመረች። አድጋም አልነቃላት። ከብዙ ፍቅር የተነሳ ነው ማይመቷል። አባቴ እግዚአብሔር ያደረገልን ቸርነት ሁሉ ይጠፋብናል፣ ልጅ መሆናችን ሲጠፋብን። ልጅ መሆኑ የጠፋበት ክርስቲያን በጣም ከባድ ህይወት ነው የሚኖረው። እግዚአብሔር ልጆች ነው ያደረገን። እግዚአብሔር ይመስገን። ብዙ ሰዎች የእግዚአብሔርን ጸጋ፣ የእግዚአብሔርን ፌቨር፣ የእግዚአብሔር እንዲቀበላቸው፣ እግዚአብሔር ጸጋ እንዲሰጣቸው፣ የእግዚአብሔር ሰው እንዲያረጋቸው ይጥራሉ። በጣም ይጥራሉ። መከራ ነው። በዚህ መንገድ ሰው የእግዚአብሔርን ልጅነት ቢያገኝ ለምን ኢየሱስ ሞተ? አይገርማችሁም? ኢየሱስ ከእግዚአብሔር ጋር አስታረቀን ማለት ቤተሰብ አረገን ማለት ነው። ታርቀን እንዳልታረቀን፣ አስገብቶን እንዳላስገባ፣ በደሙ አጥቦ እንዳላጠበ አይደለም? የልጅነት መንፈስ ሰጥቶ እንዳልሰጠውን ስንኖር አይደንቲቲ ክራይሲስ አለን ማለት ነው። ማንነታችን የጠፋብን ሰዎች ነን ማለት ነው። የአይደንቲቲ ክራይሲስ ያለውን ሰው በጣም አስቸጋሪ ነገር ነው። ማንነቱን እንዲያውቅ ነው መረዳት ያለበት ያዘ። ስለዚህ ኃጢአት አይገዛችሁምና ከጸጋ በታች እንጂ ከምን በታች አይደላችሁ። ኃጢአት የሚገዛው ለምንድን ነው? ሰዎች ከህግ በታች ሲሆኑ፣ ምክንያቱም ሰዎቹ ከራሳቸው በሚሆን ጥረት ነው ኃጢአትን ማሸነፍ የሚፈልጉት። አንዳንድ ሰዎች ለምን ይሰምጣሉ ዋና ላይ? አንዳንድ ሰዎች ለምንድን ነው የሚንሳፈፉት? ቀጭኑ ሰው፣ ትንሹ ልጅ ይሰምጣል፣ ትልቁ ሰው ግን ይንሳፈፋል። ለምንድን ነው? አንዳንዱ ራሱን ነው በውሃ ላይ በመሬት እንደሚራመድ ነው በውሃም ማድረግ የሚፈልገው። ውሃውን አያምነውም። ውሃ እጅ የሚያስገባ የሚፈስም ፈሳሽ ነገር ነው። እንዴት ይህን ሰውነቴን አምኜ እሰጣለሁ? እንዴት ነው የሚሸከመኝ? ኧረ ተው፣ ልቀቅ ራሴን። ኧረ በፍጹም። ዋና ነው ይሄ፣ ዋና መንካት ነው። ማመን አይችልም። በጸጋ ግን ያለ ሰው ራሱን ይሰጣል። ሌላው ይሰምጣል፣ ሌላው ይንሳፈፋል። ስለዚህ የሚጣጣረው ሰው፣ በውሃ ውስጥ ያለ ሰው ዋና የሚችሉ ሰዎች እንኳን ሊያድኑት አይችሉም። አንድ ሰው በህይወቱ የሚሰቅቀውን ታሪክ ነገረኝ። በጣም ዋና መዋኘት ይችላል። አንድ ሰው ሰመጠ አለ። እሱን ለማዳን ብዬ ዘልዬ ስገባ አለ እንቃርጎ ያዘኝ አለ። እንቃረገኝ አለ። በእርግጫ ብዬ ወደዛ ብዬ ነው ነፍሴን ያዳንኩት አለ። ሂዳይድ አለ። ምን ልሞት ነበር አለ። እንቅ በቃ ግራ ባረገኝ አለ። ላይፍ ሴቨር የሚባሉ ሰዎች ሰውየው እየተጣጣረ ሳለ አይገቡ። ኮላፕስ አድርጎ ዝርግፍ ሲል ነው ገብቶ የሚያደርጉት። አለበለዚያ እንዳለ ይዛቸዋል። እነሱን ያሰምጣቸዋል። ራሱን ለማዳን የሚጥር ሰው ጸጋ መቀበል አይችልም። ዊ ሀቭ ቱ ዌይት አንቲል ሂ ኢዝ ዴስፐሬት። በቃኝ ጌታ ሆይ ማለት አለበት። ስለዚህ ኢየሱስ ደካሞችን ነው ሊያድን የመጣው፣ ብርቶችን አይደለም። እየተጣጣሩ ያሉትን አይደለም ያድነው። እናንተ ደካሞች፣ ሸክማቸው የከበደ ያልቻሉት የሚታወቃቸው እኔ ይህንን አልችልም ካልተረዳው የሚሉትን ነው። የሚችሉትስ ሞኝ እንፈልግ እንዴ? ማንም እጁን አይሰጥም። ስለዚህ የሚጣጣረው ምን ያደርጋል? በራሱ ይደገፋል። የእግዚአብሔርን እጃ የላባ አደር የወዝ አደር ኖሩ። ከጸጋ በታች እንጂ ከህግ በታች አይደላችሁ፣ ልጆች ናችሁ። ስለ ህግ ወደፊት እንማራለን። ህግ ምንጥስ ነን ማለት አይደለም። ነገር ግን ምንድነው እግዚአብሔር ልጅ እንዲያረገን አይደለም ምን ኖሮኛ ልጆቻችን ቤት ስራ እንዲማሩ እናረጋለን ትራሻ ወጣሉ አጸዳሉ ሁሉ ነገር በስርዓት አርጉ አልጋ ማንጠፍ መማር ለምን እንደሆነ እናረጋለን ሰራተኛ መቅጠር ስላልቻለን አለ አይደለም ምንድነው ይሄንን መናረግበት ምክንያት ሪስፖንሲቢሊቲ ኃላፊነት እድገት ነው ማቹሪቲ ጥሩ ነው በጣም ደስ ይላል ክርስቲያኖች ሆነ ለምንድነው እንት ታዲያ ለምን እናረጋለን እንዴ ዝም ብለን እንዳሻንጉል እንደ ድንጋይ ቁጭ ባያረጋን ይሻል ነበር ማለት he gave us hands feet mouth ሰውነታችን ምንቀሳቀስ ነው ምን እንሰራበታለን ለእግዚአብሔር ክብር እንሰራበታለን የእግዚአብሔር የጽድቅ የጦር ቃል እናቀርባለን እግዚአብሔር ይመስገን ይሄ ትልቅ 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 ምስጢር ነው የከበረ የእግዚአብሔር እውነት ነው እግዚአብሔር ይመስገን ውድ ወገኖች ይሄንን እውነት ከተረዳችሁ አለቀ ይሄ ነገር ሰው ከገባው አለቀ ሚስጥሩ እዚህ ላይ ነው ያለው ነገር ሁሉ እንትን ሲል ሁሉ ግዜ እስቲ ኑና ወደዚህ መጽሐፍ እንደገና የተማርኩትን አስተውሰኝ እግዚአብሔር ይባርክ እግዚአብሔር ይመስገን ጥያቄ አላችሁ ለጥያቄ እድል ሰጣችኋለሁ ይሄ ነገር በደንብ በውስጣችሁ መስመጥ አለበት